ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 1 2015 ዓ.ም ምረ ዝግጅታችን ጀመረ።
ዛሬ በኢትዮጵያ ዘመን አቆጣጠር አሮጌውን 2014 ተገባዶ አዲሱ 2015 ጀምሯል።
አዲሱ አመት ተፈጥሮም ጭምር የሚለወጥበት ወራሃ ክረምት አልፎ አዝመራው የሚያብብበት የደፈረሱ ወንዞች የሚጠሩበት መስኮች ባዲያ አበባ የሚያጌጡበት ወቅት ነው።
በኢትዮጵያም ሆነ በመላው ዓለም በዓሉን ያከበራችሁ ላላችሁ ኢትዮጵያውያን በሙሉ እንኳን ለአዲሱ አመት አደረሳችሁ።
በምሽቱ መሰናዶችን በዓሉን የሚመለከቱ የተለያዩ መሰናዶችን አዘጋጅተናል።
በ2015 እንግዲህ እግዚአብሔር ቢረዳን ይሄ በሀገር ላይ ያለው ጦርነት በማንኛውም አማራጭ ሁሉም ሰላም ቢሆን በጣም እመኛለሁኝ።
ያው የተሻለ ነገር ይሄ ችግራችን ተቀርፎ የተሻለ ነገር ይመጣል ብዬ አስባለሁ።
የዘመን መለወጥ አስመልክቶ ተስፋና ስጋታቸውን ካጋሩን መካከል ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። በዚህ አሜሪካን ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አዲሱን አመት እንዴት እንዳከበሩ የሚያስቃኝ መሰናዶም ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 1 2015 ዓ.ም የዘመን መለወጫ ስርጭታችንን እነሆ ጀምረናል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
እኔም ደረጀ ደስታንን በዓል ከምሽቱ የተለያዩ ዜማዎች ጋር እያዋዛን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ። በመላ ዓለም ለምትገኙ ኢትዮጵያውያን በሙሉ እንኳን ለአዲሱ ዘመን 2015 ዓመተ ምህረት አደረሳችሁ። ሀብታሙ ስዩም የምሽቱን አጫጭር ዜናዎች አሰማችኋለሁ። ኢትዮጵያውያን ከዓለም የዘመን አቆጣጠር ለየት ባለ ሁኔታ አዲሱን ዓመት በዛሬው ዕለት ተቀብለዋል። በሀገር ውስጥና ዩናይትድ ስቴትስን በመሰሉ ውጭ ሀገራት የሚኖሩ ዜጎችና ትውልድ ኢትዮጵያውያን የአሮጌውን ዘመን መሸኘት፣ የአዲሱን ዘመን ጀመር በሚያመላክቱ ባህላዊ ክንውኖች ቀኑን ሲያከብሩ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሕዝባቸው ባስተላለፉት የአዲስ ዓመት መልእክት ላይ የተሸኘውን 2014 ዓመተ ምህረት እንደ ሀገር የተፈተንበት ዓመት ሲሉ ገልጸውታል። ጠላት ሲሉ የጠሯቸው ግንባር ፈጥረው ሀገሪቱን ያጠቁበት፣ ገሚሶቹ በሀገር ውስጥ ንጹሐንን ለሞት ጭዳ ሊያደርጉ ጦር ያዘመቱበት፣ ገሚሶቹ ደግሞ በውጭ ዓለም አቀፍ ጫና በሚያሳድሩ መድረኮችና ሚዲያዎች አማካኝነት የቅጥፈት ዘመቻ ያጧጧፉበት ዓመት እንደነበረም በመልእክታቸው አትተዋል። በሌላ በኩል ተስፋን የሚያለመልሙ ድሎች የተመዘገቡበት መሆኑን በመጥቀስ ዓመቱን በምሬት ብቻ ሳይሆን በምስጋናም ጭምር መከበር እንዳለበት ጠቁመዋል። ኢትዮጵያ አዲሱን ዓመት የተቀበለችው ለአምስት ወራት ገደማ ጋብ ብሎ የቆየው በሰሜን የሀገሪቱ ክፍል ያለው ውጥረት እንደገና ባገረሸበት ማግስት ነው። የብዙሃንን ሕይወት የቀጠፈው የብዙ መሠረተ ልማቶችን ውድመት ያስከተለው ጦርነት ዳግም መቀስቀሱ ያስደነገጣቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉቴሬዥ ከሰሞኑ ተፋላሚዎች በአስቸኳይ ተኩስ እንዲያቆሙና ሰላማዊ አማራጭ እንዲፈልጉ ጥሪ ማቅረባቸው ይታወሳል። መሠረታቸውን በትግራይ ክልል ውስጥ አድርገው የኢትዮጵያ መንግስትና የአጎራባሽ ክልል ወታደሮችና ታጣቂዎችን የሚፋለሙት የትግራይ ኃይሎች በክልሉ ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል አማካኝነት በአዲሱ ዓመት ዋዜማ ለተባበሩት መንግስታት ድርጅት ባደረሱት ደብዳቤ በተለያዩ ግንባሮች የተቀሰቀሰው ሰሞነኛው ጦርነት ቆሞ መሠረታዊ የእርዳታ አቅርቦት ወደ ትግራይ ክልል እንዲገባ እንዲደረግ ጠይቀዋል። የቅርብ ጊዜው ጦርነት ቀስቃሽ ማን ነው በሚለው ጉዳይ ተፋላሚ ወገኖች አንዳቸው አንዳቸውን ይከሳሉ። ይህ በእንዲህ እንዳለ የዛሬ ዓመት በፕሬዚደንት ጆ ባይደን ቀጥታ ትእዛዝ ኢትዮጵያ ውስጥ የተኩስ ማቆም ላይ እንዳይደረስና ሰብአዊ ቀውስ እንዲባባስ በማድረግ ተሳትፎ አላቸው በተባሉ ግለሰቦች ላይ የተላለፈው ማዕቀብ እንዲራዘም ዩናይትድ ስቴትስ መወሰኗ ተሰምተዋል። ዩናይትድ ስቴትስ የዛሬ 21 ዓመት በሺዎች የሚቆጠሩ ዜጎቿን ያጣችበትን የአውሮፓውያኑን መስከረም 11 ጥቃት ስትዘክር ውላለች። ፕሬዚደንት ባይደን ቀኑን በማስመልከት ለሕዝባቸው ንግግር አድርገዋል። የአበባ ጉንጉንም ከጥቃቱ ስፍራ መካከል አንዱ በሆነው የአሜሪካ መከላከያ ሰራዊት መናገሻ ፔንታገን አኑረዋል። በ2001 የአውሮፓውያኑ ዘመን ሽብርተኞች የንግድ አውሮፕላኖችን በመጥለፍና እንደ ሚሳይል በመጠቀም በኒውዮርክ የዓለም ንግድ ማዕከል ላይ፣ በዋሽንግተን ዲሲ ፔንታገን ህንፃ ላይ እንዲሁም በፔንሳልቬኒያ ግዛት በሚገኙ ስፍራዎች ጥቃት አድርሰዋል። አልቃይዳ በፈጸመው በዚህ ጥቃት ወደ 3000 የሚጠጉ ሰዎች አልቀዋል። ዩናይትድ ስቴትስና አጋሮቿ ባጸፋው በአፍጋኒስታን ላይ ጦርነት አውጀዋል። ከፕሬዚደንት ባይደን በተጨማሪ ቀዳማዊ እመቤት ጂል ባይደን በሳንክስቪል ፔንሳልቬኒያ፣ ምክትል ፕሬዚደንት ካማላ ሃሪስና ባለቤታቸው ወደ ኒውዮርክ በማቅናት የጥቃቱን ሰለባዎች በሚያስታውሱ ስነ ስርዓቶች ላይ ተገኝተዋል። ዘገባው የአሶሺየትድ ፕሬስ ነው። በደቡብ አፍሪካ በአንድ ማዕድን ማውጫ አጠገብ የሚገኝ ግድብ ተሰንጥቆ የፈጠረው ጎርፍ ቤቶችና መኪናዎችን ሳይቀር ጠራርጎ እንደወሰደ ባለስልጣናት ተናግረዋል። የማዕከላዊ ደቡብ አፍሪካ ባለስልጣናት ነዋሪዎችን ከስፍራው የማውጣት ሥራዎች እየተሰሩ እንደሆነ ጠቅሰዋል። ጆገርስ ፎንቴን በሚባለው ከተማ በተፈጠረው አደጋ የጭቃ ወንዝ ከማዕድን ማውጫ ስፍራው ተነስቶ የመኖሪያ ስፍራዎችን ሲያጥለቀልቅ የሚያሳዩ ምስሎች በሀገሪቱ ቴሌቪዥኖች ታይተዋል። በአጠቃላይ የደረሰውን ጉዳት የሚያጠና ቡድን ሥራውን እንደጀመረም ተሰምተዋል። ዘገባው የፈረንሳይ ዜና አገልግሎት ነው። በስተመጨረሻም የብሪታንያ መከላከያ ሰራዊት የዩክሬን ኃይሎች ካርኪቭ በተሰኘው የሀገሪቱ ክልል ከሩሲያ ወታደሮች ጋር በሚያደርጉት ፍልሚያ ድል እየቀናቸው መሆኑን አስታውቀዋል። መረጃዎች ሩሲያ ከስፍራው ጦሯን እያስወጣች መሆኑን እንደሚጠቁሙ፣ ነገር ግን ጦርነቱ ኩፒያንስክና ኢዚዩም በተባሉ ከተሞች መቀጠሉን መጠቆማቸው ተገልጿል። አድማጮች፣ በምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ ልዩ የበዓል መሰናዶች ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 1 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት።
ሆ ብለን መጣን። እንዴት ነኝ ዳሬ? ልቀጥል እንዴ?
ጥሩ ይዘሻል። እንግዲህ ሽልማቱን በኋላ እንተሳሰባለን። ያው ዛሬ በኢትዮጵያ የዘመን አቆጣጠር አሮጌው ዓመት ለአዲሱ ዓመት ቦታውን ያስረከበበት የወራት ሁሉ መጀመሪያ መስከረም አንድ ነው።
አዎ፣ ዛሬ ኢትዮጵያውያን በታላቅ ስሜት የሚያከብሩትና የሚዘክሩት የዘመን መለወጫ ቀን ነው። እንግዲህ ሁሌም በዓል ሲመጣ እንደሚደረገው በርካታ ሰዎች ዕለቱን ሰብሰብ ብለው ባህላዊ ምግቦችና መጠጦችን በማዘጋጀት ሕፃናት አበባዮች ብለው በመጨፈርና አባቶችና እናቶች በመመረቅ ሲያከብሩት ቢውሉም በዛው ልክ ደግሞ ቀደም ባሉት ዓመታት የጀመሩ ግጭቶች፣ ሞት እናም ከቤት ንብረት መፈናቀል አሊያም ደግሞ የኑሮ ውድነት ተጭኗቸው ያሳለፉ በርካቶች ናቸው።
ልክ እንዳለፈው ዓመት ሁሉ ኢትዮጵያውያንም ይህንን ዓመት እየተቀበሉ ያሉት እንዲህ ባሉ ምስቅልቅል ስሜቶች ነው። ባለፉት ጥቂት ቀናትም በኢትዮጵያ የሚገኙ ዘጋቢዎቻችን በአገሪቱ የተለያዩ አካባቢዎች እየተዘዋወሩ የበዓሉን ድባብ እንዲሁም ህብረተሰቡ ያለውን ተስፋና ስጋት ሲያስቃኙን ነበር።
ለዛሬም ከተለያዩ አካባቢዎች የተሰባሰቡ አስተያየቶችን ይዘናል። ወደዛ ከማለፋችን በፊት ግን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአዲስ ዓመት ልዩ መሰናዷችንን ነው። የምናስተናግዳችሁ ስመኝሽ የቆየና
ደረጀ ደስታ ነን። በነገራችን ላይ ስመኝሽ፣ ኢትዮጵያውያን አዲስ ዓመትን ሲያከብሩ አሜሪካውያን ደግሞ አልቃይዳ በዩናይትድ ስቴትስ ያደረሰውን ጥቃት ሲያስቡ ውለዋል።
አዎ፣ እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት በኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንፃዎች ወይም ትዊን ታወርስ አርሊንግተን ቨርጂኒያ በሚገኘው የዩናይትድ ስቴትስ የመከላከያ ሚኒስቴር ህንፃ ፔንታገን እና በፔንሲልቬኒያ ቫንክስቪል ላይ በደረሰው የሽብር ጥቃት ከ3000 በላይ ሰዎችን ህይወት ያጠፋ ሲሆን በርካታ ኢትዮጵያውያንም በዚህ ጥቃት ህይወታቸው አልፏል። በዛን ዓመት በነበረው አዲስ ዓመትም ኢትዮጵያውያን ቤተሰቦች በመሪር ሀዘን ውስጥ አሳልፈዋል።
በዚህ ጥቃት ቤተሰቦቻቸውን ላጡ መጽናናትን እየተመኘን በቀጥታ የምናልፈው ዘጋቢያችን ገልሞ ዳዊት የተለያዩ ሰዎች ከአዲስ ዓመት መምጣት ጋር ተያይዞ ያላቸውን ስሜት ጠይቆ ወደ አሰናዳው ዝግጅት ነው። መልካም አዲስ ዓመት።
ወጣቱ እንደሳ በራ በንግድ ስራ የሚተዳደር የአዳማ ከተማ ነዋሪ ነው። ስላለፈው የኢትዮጵያ 2014 ዓመተ ምህረት እንዲህ ሲል ይናገራል።
የሀገራችን ውስጥ አለመረጋጋት፣ ነጋዴውም በትክክል ነግደ ወደዛ ሄደ ሰርተ ለመኖር በጣም የተለያየ የዶላር መጨመር የተለያየ ነገሮች ሲያስቸግሩ ነበሩ። እንደዛውም ነገር ደግሞ የሀገሪቱ ፖለቲካ አለመረጋጋት ስላለ እንደምትፈልገው ከአንድ ቦታ ወደ አንድ ቦታ ሄደ ሰርተ ለመኖር መንገዶች ይዘጋሉ፣ የተለያየ ነገሮች ይፈጠራሉ። ከአንድ ቦታ ወደ አንድ ቦታ ሄደ ሰርተን እንዳንውል ነው ሲያደርገን የነበረው። ስለዚህ እንደዛ ሆኖ ግን ያው እንደ እግዚአብሔር ፍቃድ ደግሞ ሰርተን ወደ እዚህን አመት ደርሰናል።
አቶ ሲሳይ ደመቀም ሌላ ያናገርኳቸው የአዳማ ከተማ ነዋሪ ናቸው። በመንግስት ስራ እንደምትተዳደሩ ነው የገለጹት።
በብዙ ውጣ ውረድ ውስጥ አሳልፈናል። እንደ ሀገርም የተፈተንበት ጊዜ ነው። ሀገር ደግሞ የግለሰቦች ስብስብ ነው። እኛ ደግሞ እንግዲህ እየወደቅንም እየተነሳንም አሳልፈነዋል። ታሪካዊ ጊዜ ነው። ሀገርንም የማዳን ጊዜ ነው። ችግርም ቢኖር እንደ ዓለም አቀፍም ነው። እንደ ሀገርም የኛ ሀገር ምናልባት ትንሽ ባስ ሊል ይችላል። ይሄ ደግሞ የተለያዩ ሁኔታ የውስጥና የውጭ ሁኔታዎች ሀገራችንን የተለያየ ተጽዕኖ ውስጥ ስላስገባት ከዛ የተነሳ ያው ስለምናውቅ ታግሰን አልፈነዋል። እግድ መታገስም አለብን፣ ሀገር ነው። ከዚህም ያለፈ ብዙ ሀገሮች ደግሞ የፈረሱም አሉ። እኛ እስካሁን ድረስ ጥርሳችንን ነክሰን ሀገራችን እንዳትፈርስ ሁሉም ህዝብ እየተባበረ እየሰራ ነው። ስለዚህ ጥሩ ነበረ፣ ተፈትነናል። ፈተናውን ደግሞ ያለፍንበት ጊዜ ነው።
አሉላ ተጫንም በአዳማ ከተማ ላለፉት 12 ዓመታት በከተማ ታክሲ አሽከርካሪነት ሲያገለግል መቆየቱን ይናገራል።
በቃ 2014ን ያው ብዙ ችግሮችም ጥሩ ጎንም እንዳለው ብዙ ችግሮችም አሳልፈናል። የነዳጅ እጥረትም አለ፣ የታሪፍም ችግር አለ እና ያልተቀረፉ ብዙ ነገሮች አሉ። ያው ከባዱ ነገር የታሪፍ ችግር ነው። የምንሰራውና የምንቀዳው ነገር አይመጣጠንም። ትክክለኛ ያለው ነገር ብለን የምንለው የታሪፍ ጉዳይ ነው።
ነዋሪዎቹ ስለ አዲሱ 2015 ዓ.ም ሲናገሩም
በ2015 እንግዲህ እግዚአብሔር ቢረዳን ይሄ በሀገር ላይ ያለው ጦርነት በማንኛውም አማራጭ ሁሉም ሰላም ቢሆን በጣም እመኛለሁኝ።
ያው የተሻለ ነገር ይሄ ችግራችን ተቀርፎ የተሻለ ነገር ይመጣል ብዬ አስባለሁ። የትልቁ ነገር የታሪፍ ጉዳይ ነው። እሷ ነገር ተስተካክላ ጥሩ ጊዜ ብናሳልፍ ያው ያለውም የስፌር ችግር ስላለ እሱን ነገር ቢቀረፈልን ሰላም ነው ብዬ አስባለሁ። በነዳጅ በኩል ጥሩ ነው። የኔትወርክ ችግር ነው ያለ። ነዳጅ ላይ ችግር የለም። ያው የኛ ናፍጣ ተጠቃሚ ነን ያለው ነገር ያው ቤንዚንም ላይ ሰልፍም ነው። ያው እሱ ነገር ቢቀረፍ ጥሩ ነው ብዬ አስባለሁ። ዋናው ነገር የታሪፍ ጉዳይ ነው።
በዚህ አዲሱ ዓመት እንግዲህ 2015 ዓመት ስፔሻሊ የሀገራችን ሰላም እንዲመጣልን ነው የምፈልገው። ይሄ ሀገር ውስጥ ሰላም ከሌለ ማንኛውም ሰው ኖሮ መኖር አይችልም። አዳማ ብቻ ሰላም ስላለ አዳማዎች ሰላም ነው ብዬ መኖር አልችልም። የተለያየ ኤሪያ ላይ የሚኖሩ ወደ ትናንሽ ከተማ ውስጥ ወይ ደግሞ የተለያየ ገጠር አካባቢ ያሉ ህዝብ ሰላም ስለሌለው የነዛ ሰላም ደግሞ እኛን ስለሚጠቅመን ሰላም መንግስትም ሆነ የትኛውም አካል ያለባቸው ችግራቸውን በሰላም በመደራደር ችግራቸውን ፈቶ የህዝብን ሰላም 2015 እንዲያመጡ በጣም እፈልጋለሁ፣ ምኞቴም ነው።
ኢትዮጵያውያን አዲሱን የ2015 ዓመተ ምህረት የሚቀበሉት በተለይ የሰሜን ኢትዮጵያው ጦርነት እንደገና በተጀመረ በጥቂት ሳምንታት ውስጥ ነው። እናም 2015 ከ2014 የተለየ የሰላም ዓመት እንዲሆን ምኞታቸውን እየገለጹ ያሉ በርካቶች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
ይህን የበዓል መሰናዶ ስናዘጋጅ ከስምንት አስርት ዓመታት በፊት የአዲስ ዓመት አከባበር ምን እንደሚመስል የሚያሳዩ ጋዜጦችን አግኝተን ነበር። ለምሳሌ የዛሬ 83 ዓመት መስከረም 4 ቀን 1926 ዓመተ ምህረት በወጣው የብርሃንና ሰላም ጋዜጣ የፊት ገጽ ላይ ስለ አዲስ ዓመት አከባበር የተጻፈው ጽሑፍ ይህን ይላል። ጳጉሜ 5 ቀን ማታ ስለ አዲስ ዓመት መቀበያ ደስታ የአዲስ አበባ ሰው ሁሉ ችቦ እያበራ ሆሆ እያለ የደስታ ግጥም እየገጠመ ሲጫወት አመሸ።
አብሮት ግጥምም አለ። አበባሽ ላበበ አበባ እልል ብዬ ልግባ፣ እዮሃ አበባዬ መስከረም ጠባዬ፣ አበበች መስከረም ጠባች፣ አይዞሽ ነፍሴ ደረሰልሽ ገብሴ የሚል ይገኝበታል።
ይገርማል። ከ83 ዓመታት በኋላም እነዚህ ግጥሞች በየዘፈኑ ጨዋታው ይነገራሉ። እንግዲህ የቀድሞውን በዓል አከባበር የሚያስቃኙ ሌሎች ህትመቶችንም አግኝተናል። በየፕሮግራማችን ጣልቃ እናሰማችኋለን። አሁን ወደ ተከታዩ ፕሮግራማችን እንለፍ።
ይቻላል ደሬ። ተከታዩ መሰናዶ ደግሞ በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓሉን እንዴት እያከበሩ እንደሆነ የሚያስቃኝ ነው።
በዩናይትድ ስቴትስ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው የዲሲ፣ ሜሪላንድ እና ቨርጂኒያ ግዛቶች የኢትዮጵያ ዘመን መለወጫ በዓል በተለያየ መልኩ እየተከበረ ነው። ባልደረባችን ሀብታሙ ስዩም ትላንት በቨርጂኒያ አሌክዛንድሪያ ከተማ በተካሄደው እንቁጣጣሽ የተሰኘ ዝግጅት ላይ ተገኝቶ አከባበሩ ምን ይመስል እንደነበር በተከታዩ መሰናዶ ያስቃኘናል።
አበባዬዎች የሚጨፍሩ ሕፃናት፣ ውብ የአበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች፣ የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንውኑ ከኢትዮጵያ በሺዎች ማይል ርቃ በምትገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህም ፌስቲቫል ካስተናዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልቲሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኝ ነው ዳንኤል ገብረ ማርያም ትርኢቱ የተሰናዳበትን ምክንያት ነግሮናል።
እንደሚታወቀው እዚህ የምኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎቹ ሰዎች እንዲያስተዋውቁ ልጆች፣ ቤተሰቦች ተሰባስበው አንድ ሆነው ይህንን ትልቅ በዓል ነው። ሌሎቹ የቻይኖቹ፣ የህንዶቹ አዲስ ዓመት እንደምታውቀው በየቤቱ ነገረላቸው ነው የሚሰራው። እኛ ግን ብዙ እንደመሆናችን መጠን ጎልቶ አይሰማም ማለት ነው። እና ይህንን ነገር ለመለወጥ ነው የተነሳ ነው ማለት ነው። ትልቅ በዓል ነው እንደምታይ፣ አዲስ ዓመት ነው፣ አዲስ ጅማሬ ነው። ይህንን ነገር ደግሞ እዚህ በምኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ህጻናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን ጸድቆልን ሲቲ ይህንን ነገር ከቨር አድርጎ አብሮን ተባብሮ ነው ይህንን ነገር ለመስራት ያሰብነው።
እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ሕፃናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች።
ራይ ቻይልድ ኤድ ዋናው የተመሰረተበት ጣቢያ ኢንክሉሲቭ ኢንቫይሮንመንት ለመፍጠር ነው። ምክንያቱም አብዛኞቻችን እንደምናውቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት ወይ ደግሞ ቤተሰቦቻቸው ቤታቸው ነው ይዘዋቸው የሚቀመጡት። ስለዚህ ከሌላው ማህበረሰብ ጋር እንደ ማንኛውም ሰው ወጥተው ተጫውተው ሰርተው እንደ ማንኛውም ሰው ውጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ዘ ፓስት 7 ዓመት ሰርተናል። ስለዚህ ይህን እንቁጣጣሽ ደግሞ ብዙ ጊዜ አሁን የምታየው ፌስቲቫሎች የተለያዩ ፌስቲቫሎች አሉ ፎከስ የሚያደርገው ስፔሻል ኒድ ለሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ዌልካም ሆነን በፓርቲዎች ላይ በአመት በዓሎች ላይ እነሱን ያካተተ ኢንክሉሲቭ የሆነ ኢንቫይሮንመንት ስንፈጥር ብዙ ነገር ነው የምንለውጠው። አንደኛ ልጆቹ ደስተኛ ነው፣ ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ። ስለዚህ እንደማንኛውም ሰው በዓል ሲከበር ቤተሰቦቻቸው ስፔሻል ኒድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ። ስለዚህ ሌላው ሰው ደግሞ ስፔሻል ኒድ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው። ሴንሲቲቭ ኢንቫይሮንመንት ሊሆን ይችላል፣ ድምጽ ላይኖር ይችላል። የተለያዩ ነገሮችን አኮሞዴት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣልና እሱን ፕሮግረስ እሱን መንፈስ ለመፍጠር ነው።
ይህንን መሰሉን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም ከተለያዩ ሀገራት መጥተው በከተማ ውስጥ የሚኖሩ ህዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃ ግብሩ ኃላፊ ማርታ አሊ ናት።
ኢትዮጵያን ኒው ይር በጣም አስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክዛንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ። ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ ረድቻቸው ማለት ነው። እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴይ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሼቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ይርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት ባሎች ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ሶ ይሄኛው ኢኒሼቲቭ የተነደፈው እንደዚህ እስከዛሬ ብዙ አይነት ፕሮግራሞች ያልተፈጠረላቸው ማህበረሰቦች አሌክዛንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሬቲቭ ፕሮግራም የምታየው ወደ አሌክዛንድሪያ ኦልድ ታውን የሚባል አካባቢ ነው፣ ዋተር ፍሮንት ኤሪያ ነው እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። ስለዚህ አሁን ይሄኛው ኢኒሼቲቭ ምንድነው የተለየ ያደረገው? ከ30 አመት በኋላ ነው ኦልሞስት ናሽናል ኢንዳውመንት ፎር ዘ አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን፣ አሜሪካዊ ያልሆኑ ማህበረሰቦችን። ኢን ጀነራል እኛ አፍሪካውያኖች ነን፣ ግን ኢትዮጵያኖች ደግሞ ሞር ዛን 50% እየሆን ነው ማለት ነው አሌክዛንድሪያ ውስጥ። ሶ የተለያዩ ነገሮች አሉ ብቻ በዛ ውስጥ ኢትዮጵያ ኒው ይር ኢምፖርታንት ፓርታችን እንደሆነ ስላወቁ ዛስ ዋይ ዊ አር ፈንዲንግ ኢት።
ወደ በዓል ተኮር ክንዋኔዎች እንመለስ። ባህላዊ ጭፈራ፣ የፋሽን ትርኢት፣ ህጻናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባየሁ ጭፈራ ላይ ያገኘናቸውን ህጻናትና ህጻናቱ ባህላቸውን እንዲያውቁ አሰባስባ የምታስተምራቸው ሜላት ንጉሴ ሀሳባቸውን አጋርተውናል።
ስሜ ሜላት ይባላል።
እኔ ሶፊ ነኝ።
እኔ ፍቅር እባላለሁ።
አዲስ አመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎ ነው የምናከብረው። አዲስ አመት በየቤቱ እየሄድን ልጆች እነዚህ ልጆች የምታያቸው ታዳጊ ልጆችን ባህላቸውን እንዲጠብቁ በዛውም አበባዮች እያሉ ሰውን መርዳት አገራቸውን ማገዝ እንዲማሩ የዞሩ አበባዮች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዮች እያሉ ይዞራሉ።
ሁላችንም አክብሮ ለሀገራችን ለማስታወስ ደግሞ ለፈን ለማድረግ ደግሞ ሁሉም እንጫወታለን። ለእኛ ብዙም አይደለም ጀስት ይጨፈረን ቤት የሄደን ብቻ ነው። ለኛ ግን ፈን ያደረገን ነው።
እኔ እናቴ ነች ያስተማረችኝ እና እንደዛ ከዩቱብ እያየው ለምጄ ኢትዮጵያ ውስጥ ሆኜ አበባዮሽም ዘፍኜ አውቃለሁ እና በጣም ደስታ ነው የሚያመጣው።
መክፈራ እባላለሁ። ዛሬ የመጣ ነው አበባየሆሽ እና የኢትዮጵያ ኒው ይር ለማክበር ነው። እኛ ብዙም አላስቸገረንም። ዩቲዩብ ላይ ምናምን እያየን ከቤተሰባችን ጋር ተለማመድን። እንደዛ ማድረግ የፈለግ ነው እንትን ሂስተሪያችን እንዳንረሳው፣ ከየት እንደመጣ እንዳንረሳ እና እዚህ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሱ አይነት ነገር ሁሉ ለማሳየት ነው። እዚህ ሀገር ላሉት ሰዎች
ለመላው የኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም፣ የፍቅር፣ የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት ለነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ህብረትን፣ አንድነትን፣ ፍቅርን፣ መያያዝንና አንድ በመሆን ማሸነፍ እንደሚቻል የምናሳይበት አመት ይሁንልን። አገራችንን ሰላም ያድርግልን። በፍቅር በአንድነት በደስታ ሁላችንም ተያይዘን አገራችንን እኛ ስንያዝ እኛ ስንዋደድ አገራችንን ከፍ ማድረግ እንችላለን።
የህፃናቱ አበባየውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልደ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰለት መልቲሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን።
ይሄ በጣም ደስ የሚል ነገር አይታቸው ከሆነ ወደ 30 የሚሆኑ ህጻናቶች ናቸው ለዚህ በዓል የመጡት። እነሱ በደንብ ይገልጹልሃል። ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ህጻናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ ፋሽን ሾ አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል፣ ብዙ ነጮች አሉ፣ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ፣ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው።
ለመላ አድማጮቻችን መልካም አዲስ ዓመት ይሁንላችሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ተከታዩ ዝግጅት ደግሞ እንለፍ። በቅርቡ የወጣ አንድ መጽሐፍን ወደምንቃኝበት መሰናዶ ነው የምናልፈው። ደረጀ፣ ለዛሬ እንግዳ አድርገህ የጋበዝክልን የምጣኔ ሀብት ባለሙያ የሆኑትን ዶክተር ጉቱ ቴሶ ነው።
ልክ ብለሻል። ከዶክተር ጉቱ ጋር በነበረን ቆይታ አዲሱ ትውልድ የምጣኔ ሀብት ቀውስ ባለበት በዚህ ዘመን በራስ መተማመንን ከመፍጠር አንስቶ ቋሚ ንብረትን ለማፍራት ምን አይነት ሂደት ውስጥ ማለፍ እንደሚገባው የሚያስተምር መጽሐፍ ማዘጋጀታቸውን ገልጸውልኛል። ትውልድን በምጣኔ ሀብት ማጀገን የሚለው መጽሐፍ ከዩቱብ የንባብ ድጋፍ ጋር በአማርኛና በአፋን ኦሮሞ መዘጋጀቱን ተናግረዋል።
በተለይ ወደ አዲስ ዓመት ስንሻገር ለሀገሪቱ ወጣት ብርሃንን የሚያሳይ አብዮት ማምጣት ይኖርብናል ያሉት ዶክተር ጉቱ በተለያዩ ዩኒቨርሲቲዎች የማስተርስ እና የፒኤችዲ ተማሪዎች አስተማሪ ሲሆኑ በአውሮፓ ሕብረት የአደጋ ስጋት ኮሚሽንም አማካሪ ናቸው። የኦሮሚያ ኢኮኖሚስቶች ማህበር ፕሬዚዳንት ሆነውም ያገለግላሉ። ደረጀ፣ ካንተ ጋር ወዳደረጉት ቆይታ እንለፍ።
ዶክተር ጉቱ መጽሐፋቸው ከሳይንስና ከምጣኔ ሀብት ተጨባጭ ሁኔታዎች እንዲሁም ምሳሌ የሚሆኑ በኢትዮጵያና ከሀገር ውጭ ያሉ ባለሙያዎችን ታሪክ በመዳሰስ የተዘጋጀ መሆኑን በመግለጽ ተከታዩን ነግረውናል።
መጽሐፉ ትውልድን በምጣኔ ሀብት ማጀገን የሚል ነው። የሚያወራው ደግሞ ሀገር ውስጥ ያለው እሱ ትውልድ እንደዚህ የምጣኔ ሀብት ቀውስ ባለበት ጊዜ በራስ መተማመንን ከመፍጠር አንስቶ ቋሚ ንብረትን ለማፍራት ምን አይነት ደረጃ ምን አይነት ሂደት ውስጥ ነው ማለፍ አለበት የሚለውን ነገር ከሳይንስ ከምጣኔ ሀብት ንድፈ ሀሳብ አንስቶ ተጨባጭ የብዙ ሰዎችንም ተሞክሮ እስከ መዳሰስ ድረስ የሚያስተምር መጽሐፍ ነው።
መጽሐፉን ማዘጋጀት ያስፈለገበትንም ዓላማ እንደሚከተለው ያስረዳሉ።
አሁን በሀገራችን ስራ አጥነቱ ከልክ በላይ ሆኗል። የኑሮ ውድነቱ ከልክ በላይ ነው። ምርትና ምርታማነት ከየትኛውም ጊዜ ይልቅ በጣም የወረደበት ሁኔታ ነው ያለው። ስለዚህ የአብዛኛው የሀገራችን ነዋሪ ኑሮ ወደ ታች እያሽቆለቆለና ወደ ታች እየወረደ የሄደበት ሁኔታ ነው ያለው። አሁን ወጣቱ ስራ ማጣቱን በዚህ ከቀጠለ አደገኛ ነገር ነው የሚሆነው። ወጥቶ መግባቱ እንኳን ከባድ እስከሚሆን ድረስ ለኢንቨስትመንትም ለማህበራዊ አገልግሎትም ለሌሎች ነገሮች ላይ ከባድ ሊባል የሚችል ተግዳሮትን ይዞ ሊመጣ ስለሚችል ይሄንን ትውልድ እንዴት አድርጎ በራስ መተማመን ፈጥሮ የስራ ባህሉን አድሶና አጉልብቶ ከትንሽ ነገር ጀምሮ ሰርቶ የተሻለ ምጣኔ ደረጃ ላይ መድረስ ይችላል የሚለውን ነገር የሚያስተምር ነው።
የመጽሐፉን ይዘትና ዝግጅትን በሚመለከት ዶክተር ጉቱ ይህን ብለዋል።
ይህ መጽሐፍ ወደ 13 ምዕራፎች ነው ያሉት። እነዚህ ወደ መጀመሪያው ምዕራፍ አካባቢ የአዲሱ ትውልድ ወይ ደግሞ ወጣት በዓለም ዙሪያ አሁን ባለንበት 21ኛው ክፍለ ዘመን የት ላይ ነው የሚገኘው? ምንድን ነው የሚያስበው? ምንድን ነው የሚፈልገው? ከማህበራዊ ድህረ ገጽ፣ ከቴክኖሎጂ፣ ከተለያዩ ነገሮች ከማልማት የተነሳ የት ነው ያሉ የሚለውን ነገር ወደ እኛ ሀገር አስቶ የሚያሳይ ነው። ከዛ በመቀጠል በሀገራችን በባህላችን ወይ ደግሞ እነዚህ ከሶሻሊ እኛ አህል ወጣት የት ጋር ያለው ለገዳ ስርዓት አለ፣ ሃይማኖቶች አሉ፣ ሌሎች ባህላዊ ሌሎች ነገሮች አሉ እና ወጣት የትኛውን ስፔስ ኦኮፋ ያደርጋል የሚለውን ነገር ያሳያል። ከዛ የኢትዮጵያ ወጣቶች ምን አይነት ተግዳሮቶች ውስጥ እንዳሉት የሚያስት ነው። እንግዲህ ከትምህርት ጥራት በማጣት ጀምሮ እስከ ስራ አጥነት ድረስ ምን አይነት ዘርፈ ብዙ ችግሮች ውስጥ አሉ የሚለውን ነገር የሚያስተምር ነው።
ዶክተር ጉቱ የኢትዮጵያ ወጣቶች አሉባቸው ያሏቸውን ዋና ዋና ችግሮች በመዘርዘር የትውልዱን የሥራ ባህልና ተነሳሽነት የሚገነባና መፍትሄ አመላካች መጽሐፍ ማስፈለጉን ይገልጻሉ።
የትምህርት ጥራት የለም፣ የስልጠና ቦታ የለም፣ እንደዚሁ ከበሽታ ጋር ከሀገር መኮብለል፣ የፖለቲካ መሳሪያ ከመሆን ከነዚህ ሁሉ ጋር ተያይዞ ብዙ ዘርፈ ብዙ ችግር ውስጥ ነው ያለው የሚለውን ነገር ወጣቱም እንዲረዳ፣ ዶክተሮችም እንዲረዱ፣ ፖሊሲ ሜከሮችንም እንዲረዱ የሚያስተምር ነው። ግን ከዛ በኋላ ደግሞ ምን አይነት እድሎች ሳለን እንደ ኢትዮጵያ በጂኦፖለቲካል ኢትዮጵያ ጥሩ የሚባል ሎኬሽን ላይ ነው የምትገኘው፣ በምስራቁ እና በምዕራቡ ዓለም፣ በሰሜኑ እና በደቡቡ ዓለም እና ለኢኮኖሚ፣ ለማህበራዊ ለውጥ፣ ለስልጣኔ፣ ለቴክኖሎጂ፣ ለብዙ ነገር ኢትዮጵያ የተሻለ ሎኬሽን ላይ ነው የምትገኘው። የተፈጥሮ ሀብቷ፣ ወጣት በኃይል መኖሯ፣ አየር ንብረቷ ከኢትዮጵያ አየር መንገድ ጋር ከኢትዮጵያ በዓለም ደረጃ ካላት እውቅና በአፍሪካ ካላት ደረጃ አንጻር ትልቅ የምጣኔ ሀብት ለውጥ ሊያመጣ የሚችል ፖቴንሻል ነው ያለ ነው እና ያ ሁሉ ዘርፈ ብዙ ችግርም ቢኖር ተስፋ የሚያስቆርጠን ነገር አይደለም የሚሉትን ነገሮችን ያስተምራል። ከዛ በኋላ ነው እንግዲህ የስራ ባህላችንን እንደገና አማራጭ የገቢ ምንጮችን ማጎልበት፣ የቁጠባ ባህልን ማዳበር፣ ወጪን መቀነስ፣ ራስን ከዕዳ መጠበቅ፣ አብሮ መስራት፣ የምንሰራቸውና የምናገኛቸው ነገሮችን ወደ ቋሚ ንብረት መለወጥ የሚችሉትን እና ጠለቅ ያሉ ማህበራዊ ሃይማኖታዊ ከብትቦን የያዙና ወደኋላ እንድንቀር ያደረጉንን ነገሮች ሁሉ በግልጽ አውርቶ እንዴት አድርጋ ከዛ መውጣት እንችላለን የሚለውን ነገር የሚያስተምር ነው። በእድር ወይ ደግሞ ሰው ስሞት በድግስ በበዓላት በምናምን የምናወጣቸው ወጪዎች እና ጠርንፎን የያዙ በሶሾ ካልቸራል ነገር ሁሉ አውጥተው በምጣኔ ሀብት በምጣኔ ሀብት ቲዮሪ እንዴት ይታያሉ? ከነዚህ ነገሮችን ሰብረ ለመውጣት እንዴት ነው እንደሚችለው? ሌሎች ሀገሮች እንዴት አድርጎ ነው ከዚህ ሰብረ የወጡት? በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ የሚሉትን ነገሮችን እንግዲህ አንድ ላይ ይዞ የሚያስተምር መጽሐፍ ነው።
ባለሙያው ወጣቱን ትውልድ ተብትበው የያዙት የአስተሳሰብና የባህል ችግሮችን በማስወገድ ካሉበት ችግር እንዴት ማላቀቅ የሚቻልበትን መንገድ የሚያመላክትና የሚያወያይ መጽሐፍ መሆኑን ገልጸዋል።
በእድር ወይ ደግሞ ሰው ስሞት በድግስ በበዓላት በምናምን የምናወጣቸው ወጪዎች እና ጠርንፎን የያዙ በሶሾ ካልቸራል ነገር ሁሉ አውጥተው በምጣኔ ሀብት በምጣኔ ሀብት ቲዮሪ ይታያሉ። እነዚህ ነገሮችን ሰብረን ለመውጣት እንደሚችለው እንደሚችለው ሌሎች ሀገሮችን እንዴት አድርጎ ነው ከዚህ ሰብሮ የወጡት? በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ የሚሉትን ነገሮችን እንግዲህ አንድ ላይ ይዞ የሚያስተምር መጽሐፍ ነው።
መጽሐፉን በትምህርት ቤቶች እንደ መማሪያና እንደ ማስተማሪያ መጠቀም የሚቻልበት ሁኔታ መኖሩንም ጸሐፊው ተናግረዋል።
እንደ መማሪያ እንደ ማሰልጠኛ የምንጠቀም ነው። እንደገና በክፍል ደረጃ እንኳ በዩኒቨርሲቲ ደረጃ ልጆቻችን ከዩኒቨርሲቲ ከመውጣታቸው በፊት ቤዚክ ስኪልስ ወይ በስነ ልቦና አይምሮ ዝግጅት እንኳ ይዞ እንዲወጡ የሚረዳ መጽሐፍ ነው።
መጽሐፉ ለወጣቶቹ ምን አይነት ምክር ነው የሚለግሰው? አንድ ወጣት ይህን መጽሐፍ በማንበብ ምንድን ነው ሊያገኘው የሚችለው ጥቅም?
በጣም ጥሩ። እንግዲህ መጽሐፉ ከመጀመሪያው ጀምሮ የሚመክረው ነገር ምንድን ነው? ስለ መለወጥን ነው የሚያወራው። አንዳንድ ጊዜ ሁኔታዎች ላይቀየሩ ይችላሉ። ፖለቲካ ውስጥ ሲረጋጋ፣ ምጣኔ ሀብቱ ሲረጋጋ ብለን የምንጠብቅ ከሆነ ነገሮች በአጭር ጊዜ ላይቀየሩ ይችላሉ። አንዳንዱ ደግሞ ከፍታ ሊያንሰኛል፣ አካል ጉዳተኛ ነኝ፣ እንደዚህ ነኝ የሚሉ ብዙ ነገሮች በሰው ህይወት ዙሪያ ተግዳሮት የሚፈጥሩ ነገሮች አሉ። እነዛ የምንቀይራቸዋል እናንቀይራቸዋል። አብዛኞቻችን ነገር ውስጥ ይቀየር ነው የምንጠብቀው። ራሳችንን መለወጥ የሚለው ራሳችን መቀየር፣ አስተሳሰባችንን መቀየር፣ መንገዳችን መቀየር የሚለው ነገር ላይ ትልቅ ምክር ነው የሚሰጠው። እንደነ ሄለን ኬለር አይነት ምሳሌ ወስደን በዓለም ዙሪያ እናየዋለን። ማስማት የተሳናት እንደዚህ ደግሞ ማየት የተሳናት እንዴት አድርጋ የዓለማችን ተጽዕኖ ፈጣሪ እንደሆነች አይነት ኪበራ ድረስ ጆሮ ሲከፈት ብላል ጠበቀችን። ግን ባላት ነገር ራሷ መስተሰባን ቀይራ ወደ ተጽዕኖ ፈጣሪነትና ለውጥ ወደ ማለት ሄዳለች። ስለዚህ ወጣቶቻችን ይሄ ካልተሟላ፣ ይሄ ካልተደረገልኝ፣ እንደዚህ ካልሆነ፣ ይሄ ነው ያለው የሚለውን ነገር ወጥተው መለወጥ የሚችሉትን ከለወጡ በኋላ ለሌላው ግን ራሳቸውን መለወጥ ብሎ ለምሳሌ ስራን ከመናቅ፣ የስራ ባህልን ከማጎልበት፣ በቀን 24 ሰዓት መስራት፣ በአመት ውስጥ 365 ቀን አንዲት ቀን ባስባክል ለመስራት፣ ለመድረስ፣ ለመድከም፣ በላባቸው ለመኖር፣ ይሄ በአቋራጭ ማልማት ነው። ሙስና በክራይ ሰብሰብነት አሁን ትውልዱ በዚህ ተወጥተዋል። ከዛ ውስጥ ወጥቶ አስተሳሰብንና እይታን ለውጦ በፊት መራበር እንዲችሉ የሚሉ ነገሮችን የሚመክር ነው እና የስራ ባህላችን እንዴት ለውጣሉ፣ ያገኙትን እንዴት አድርጎ ይቆጥቡታል፣ እንዴት አድርጎ ያስቀምጡታል፣ ከጊዜያዊ ኢንጆይመንት ይልቅ ነገ የተሻለ ከፍታል ደረጃ ለመድረስ እንዴት አድርጎ የሀብት አጠቃቀማቸውን እንዴት አድርጎ ይጠቀሙታል የሚለውን የተጠቀሙትን ስራ ከትንሽ ነው የሚጀምረው፣ ከዚህ ነው የሚጀምረው። በአለማችን ላይ ትልልቅ ደረጃ የደረሱትን ብዙ ሰዎችን ምሳሌ ወስዳት ለቢልጌት እናነሳለን፣ እንደዚሁም ስለ አሊባባ እናነሳለን። በሀገራችን ደግሞ ትልልቅ ባለሀብቶች አሁን በትልቅ ደረጃ ለሚገኙትን ሁሉ አንስተን ከየት ነው የጀመሩት፣ ምን አይነት ሂደት ውስጥ ያለፉ፣ እንዴት አድርጎ ነው እዚህ ደረጃ መድረስ አለ የሚሉትን ነገሮችን የሚመክር ነገር ነው።
መጽሐፉ የተዘጋጀው በእርሶ ነው? በተቋም ነው? በምንድን ነው መጽሐፉ አሁን እኛ እያሉ ስለሚናገሩ ብዬ ነው።
መጽሐፉ የተዘጋጀው እኔው ነው የሚያዘጋጀሁት። ኦተሩ በእኔ ስም የተዘጋጀው ነገር ግን ብዙ ዩኒቨርሲቲዎች አስተዋጽኦ አለበት። የአዲስ አበባ ዩኒቨርሲቲ፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የአረማያ ዩኒቨርሲቲ ያሉ ምሁራን ጋር አውርተን ቻፕተር ባይ ቻፕተር አውርተንባቸው ይሄ ቢጨመር ይሄ ቢቀነስ እንዲህ ደግሞ ቢሆን ቢዳብር እንደዚህ ለውጥ ሊያመጣ ይችላል የሚለው የብዙ ሰዎች አስተዋጽኦና ኮንትሪቢሽን አለ። የብዙ ሰዎች ኤዲሽን አለ። ፕራይመሪሊ ግን መጽሐፉን የጻፍኩት እኔ ነኝ። እንግዲህ ላለፉት 20 ዓመታት ካጠናኋቸው፣ ካየኋቸው፣ ካኖርኳቸው ከህይወትም ተሞክሮ አንስቼ ለዚህ ሀገር ለዚህ ትውልድ አሁን ባለንበት ነባራዊ ሁኔታ ይመጥናል ብለን ያዘጋጀ ነው።
ካለው የንባብ ልማድ ለውጥ ጋር ምን ያህል አንባቢ ይኖር ይሆን? ዶክተር ጉቱ መጽሐፉ በምሁራን ምክርም ጭምር የተዘጋጀ በመሆኑ ከዝግጅቱ ጋር የናሙና ጥናቶች መደረጋቸውን ገልጸውልናል።
ይሄ መጽሐፍ አንዳንድ ልቦና ስነ ልቦና ነገር ነክ ነገሮችን ስላሉ በራሱ ሰውን ለማንበብ ይችላል ብዬ ጠብቃለኝ። አስነብበን የተወክንሽ ሰርቬ አድርገናል። ስለዚህ ወጣቱ ሳይሰለች ሳይደክም ማንበብ መቻል አለበት። የተማረውን ከዛ ውስጥ የሚያገኘውን ነገር ደግሞ ለስራ ላይ ለማዋል ቁርጠኝነት ያስፈልጓል። ስላነበበ ላይለወጥ ይችላል፣ ሊተገብሩ ይገባል። የምንፈልገው ነገር ምንድን ነው? በመጽሐፍ ብቻ ሳይሆን ብዙሃን መገናኛና ዩቱብ ቻናል ልጅ ብቻ ለማስተማር ብለን ከፍተናል እና በአማርኛና በኦሮምኛ የተወሰኑትን እንደውም ማስተማር ጀምረናል። አንድ ነው ሁለት ወር ሆኖናል። እና እንግዲህ ማንበብ እንኳን የሚሰለቸው ሰው ቢያንስ ቢያንስ ቴክኖሎጂ ጋር የታረቀ ከሆነ ከዩቱብ ላይ 20 ደቂቃ 30 ደቂቃ እያነበበ ነው እያዳመጠ እያየ የሚጠቅመው ነገር ሊያገኝ ይችላል እና ሳይፈለቹ ማንበብ መጠየቅ የተሻለ እውቀት ደግሞ የሚጠቅሙትን በዛው ዘርፍ ደግሞ ሌሎች መጽሐፍትን ማንበብ ይችላሉ። ትልቅ ተሞክሮ ያላቸው ሰዎችን ምስል ስለሚያነሳ እነዚህ ሰው ጋ እንኳ ሄደው እስቲ እንዲያጋረን አሰልጥነን ገስጸን ይቀር እንዲሉ ወጣቱ በእርግጠኝነት የተሻለ ህይወት ወደና ላይ መሆን ይችላል ብዬ ተስፋ አደርጋለሁ።
በአማርኛና አፋን ኦሮሞ ቋንቋዎች የተዘጋጀው መጽሐፍ መሆኑንም ዶክተር ጉቱ ገልጸዋል። የራሳቸውን የግል ስራ ልምድና አገልግሎት እንዲነግሩን የጠየኳቸው ዶክተር ጉቱ ራሳቸውን እንደሚከተለው ይገልጹታል።
እኔ አሁን በተለያዩ ዩኒቨርሲቲ የማስተርስና የፒኤችዲ የምጣኔ ሀብት ተማሪዎችን አስተምራለሁኝ። የአዳማ ሳይንስና ቴክኖሎጂ፣ በአርሲ፣ በሀረማያ፣ በአምቦ ናይጆች ሰበስ ባሉት ዩኒቨርሲቲዎች አስተምራለሁኝ። ከዛ በመለስ ደግሞ በአውሮፓ ህብረት የአደጋ ስጋት አመራር ኮሚሽን አማካሪ ነኝ። በአውሮፓ ህብረት ይሄ ነው አሁንም ይሰራ።
ይሄን መጽሐፍ ለመጽሐፍ ምን እንዳነሳሳዎት እንዲነግሩኝ፣ ለምሳሌ አሁን የተመለከቱት የወጣቱ ስዕል በስራ አጥነት በምን አሃዝ ተጠቅመው የሚነግሩኝ ከሆነ ምናልባት እሱን ምን እንዳነሳሳዎትም ጭምር ለማወቅ ነው።
ወደዚህ መጽሐፍ እንደዚህ አይነት ይዞታ ያለው መጽሐፍ ለመጽሐፍ ያነሳሳኝ አንደኛ በሀገራችን ደረጃ ያሉ ወጣቶች ስራን ከመስራት ያገኙትን ስራ በታታሪነት ከመስራት በእንደገና የስራ ባህላችን ሰው አስፋልት ሲሰራ ህንፃ ሲሰራ ቻይና የቀን ሰራተኛ ከሀገራቸው ይዞ ውስጥ መንአግ የተደረሱበት ኢንዱስትሪያል ፓርክ ተቀጥሮ ጠባይ ገዝቶ ሰርቶ ለመለወጥ ያነሳሽነት በጣም የወረደ መሆኑ በዩኒቨርሲቲ የምናስተምራቸው ነገሮች ሁሉ እውቀትን የሚሰጥ እንጂ ክህሎትን የሚሰጥ ልምድን የሚሰጥ ካለመሆኑ እና ያሉን ብዙ ነገሮች እያሉን ግን ተጠቅመን ራሳችንን መለወጥ አለመቻላችን ሰፊ ግብርና መግታል ግብርና መስራት የሚጠልቅ ያለ ብዙ ጥቃቅንና አነስተኛ ላይ ተሰማርተ ራሳችን መለወጥ የምንችል በኢትዮጵያ ብዙ ነገሮች አሉ። እዚያ ላይ ለመሰማራችን ብዙ ትግል በጣም ፈቃደኛ አይደለም። ከዚህ ሀገር ከነዚህም አረብ ሀገር በምናቅቀው የባህር ውስጥ ሰምቶ የሚቀሩ እነዚህም ሁሉ ሲታዩ እንዴት አድርገን ነው እንግዲህ የወጣቱ አይምሮ መቀየር አለበት፣ ግን ዋርድ ሉትን ግን እንዴት አድርገን መቀየር አለብን የሚለውን ነገር አንዱ እነዚህ ያነሳሳኝ ነው።
ዶክተር ጉቱ ይህን መጽሐፍ ለማዘጋጀት ካነሳሳቸው ምክንያቶች መካከል በየመንገዱ ዳርና ሰፈር ያለ ስራ ቆመው የሚታዩ ወጣቶች ሁኔታ መሆኑንም ገልጸዋል።
የሚገርመው ነገር በአዲስ አበባ ዙሪያ መገናኛ የሄደ ዶሮ አካባቢ የሄደ ሰበታን የሄደ ብራዩ የሄደ ተገጣፎ የሄደ አሸዋ ነው የሚመስለው። አትሱቱ አሸዋ ቀን ስራ ስራ ሲባል የማይፈልግ ነው የሚደርሰው። 500 ብር 600 ብር ካልተከፈለ ይላል። እሱ ካልተከፈለ ቀኑ ሙሉ ነው ሙሉ ቆሞ የሚውለው እና ይህን ነገር እንዴት አድርገን ነው መለወጥ የምንችለው የሚለውን አይምሮ ላይ መስራት አለብን፣ ልቦናው ላይ መስራት አለብን። አብዮት በሚባል ደረጃ ሆነ አንድ ነገር ካልተጠቀስን በስተቀረ ፊታችን ያለው ነገር ጨለማ እንጂ መልካም ነገር አይታይ። አመት ብቻ ነው እንግዲህ በኛ ሀገር ሁሉም እንደሚያውቀው አመጣ ብቻ ነው ነገር ብቻ እንዲቀሰቀስለት ነው ወጣቱ የሚጠብቀው። ፖለቲካሊ ነው ሞቲቬትድ የሚሆነው እንጂ ኢኮኖሚካሊ ሞቲቬትድ መሆን አይፈልግም ያለች። ይህን መቀልበስ ይቻላል። ይህን ሁሉ ግብረ ኃይል ወደ ስራ ማስከፈል ይቻላል። ወደ ራሴ ተመልክቶ የሚጠርች መለወጥ ይችላሉ ምንዙር ያለ የሚለው ማየት እንዲችል ማድረግ አለብን ከሚለው ነገር ነው እንግዲህ የተነሳሁት። አሁን የአርቲስት ተጫሉ ሁንዴሳ ሞት ሲዘን ምን አይነት ውድመት እንደመጣ ሁላችንን የምናስታውስ ነው። እንደዚህ አይነት ውድመት እንዲደገም አንፈልግም። በኢትዮጵያ በወጣቶች እንቅስቃሴ ጊዜ ኢህአዴግን ለመለወጥ ምን ያክል ወጣቶች እንደተዋ ምን ያክል ወጣቶች አስፋልት ላይ እንደዋሉ እናውቃለን። ከዚህ አይነት ልቦና የአመጠን ልቦናው አውጥተን የስራ የለውጥ ምጣኔ ሀብት ድገት መንገድ ላይ ማሰለፍ አለብን የሚለው ሁልጊዜ ውስን ስለሚከነክነኝ የተማርኩት ነገር መለወጦች አላለበት። የሀገር የሚያሳዝነው ነገር ሰው ግብርና ተምሮ ፖለቲካ ነው የሚጽፈው፣ ሰው ሶሲዮሎጂ ተምሮ ልብወለድ ነው የሚጽፈው፣ ወይ ደግሞ ዲክሽነሪ የሚጽፈው። እዙ መንግስት ለቶን ያስተማረ በተማርኩበት ዘርፍ ሀገሪቷን እንዲረዳለ እንዳግብ ነው። ስለዚህ በተማርኩት እውቀት በቀሰምኩት እንዴት አድርጌ በዚህ ትውልድ ላይ ደግሞ ተጽዕኖ መፍጠር አለብኝ የሚለውን ደግሞ ስላለ እነዚህ ተደምሮ ነው እንግዲህ ወደዚህ መጽሐፍ እንዲጽፍ ያነሳሳኝ።
ትውልድን በምጣኔ ሀብት ማጀገን የሚለውን መጽሐፍ ያዘጋጁትን ዶክተር ጉቱ ቴሶን አመሰግናለሁ።
እኔም አመሰግናለሁ ስለሰጣችሁ ይድል።
Ka
ዜነሽ ግርማ በኦሮሚኛ እንቁጣጣሽ ሽኖዬ እያለች የተጫወተችውን ዜማ ነበር ቀደም ሲል የጋበዝናችሁ። እየተከታተላችሁት ያላችሁት የመስከረም 1 2015 ዓ.ም የአዲስ ዓመት ልዩ መሰናዷችንን ነው።
መስከረም ወር አዲስ የዘመን መለወጫ ከመሆኑም ባሻገር በተለይ ለተማሪዎች ደግሞ ልዩ ትርጉም አለው። ተማሪዎች ከወራት ረፍት በኋላ ወደ ትምህርት ቤት የሚመለሱበት፣ በአንድ እርከን ከፍ ብለው በአዲስ ክፍል ትምህርት የሚጀምሩበት ወቅት ነው።
ልክ ነህ። ድሮ ታዲያ ተማሪዎች ወደ ትምህርት ቤት እንዲመለሱ ሲደረግ በተለይ አዲስ አበባ ውስጥ ማስታወቂያው በጋዜጦች ላይ ይታተሙ ነበር። ለምሳሌ ብርሃንና ሰላም ጋዜጣ በ1924 ዓ.ም ይዞት የወጣው ማስታወቂያ እንዲህ ይነበባል። የዳግማዊ ምኒልክ ተማሪ ቤት፣ የተፈሪ መኮንን ተማሪ ቤት እና የቅዱስ ጊዮርጊስ ተማሪ ቤት ስለ ረፍት ተዘግተው ስለቆዩ አሁን ዘመን ሲለወጥ ለአዲስ ዓመት በመስከረም 3 1924 ዓ.ም ይከፈታሉና በዚሁ በተወሰነው ቀን አስተማሪዎችና ተማሪዎች ስራቸውን እንዲጀምሩ እናስታውቃለን።
እንግዲህ በወቅቱ የነበሩት የትምህርት ቤቶችና የተማሪዎች ቁጥር እንደአሁኑ እጅግ ከፍተኛ አልነበረም። የመገናኛ መንገዶቹም እንደአሁኑ አልበዙም። አሁን ተማሪዎችና መምህራን ከትምህርት ቤቶቻቸው ጋር በተለያዩ መንገዶች ቀጥታ ግንኙነት ያደርጋሉ። በዚህ አጋጣሚ ለተማሪዎች መልካም የትምህርት ዘመን እንዲሆንላቸው እንመኛለን።
በዚሁ ወደ ዩናይትድ ስቴትስ በድጋሚ ወደሚመልሰን መሰናዶ ነው የምናልፈው። ድንበር የለሽ የሐረር ልጆች የተሰኘ ማህበር የተቋቋመበትን 3ኛ ዓመት አስመልክቶ በቨርጂኒያ ግዛት ያካሄደውን ዝግጅት የሚያስቃኝ ነው። ባለፈው ሳምንት ቅዳሜ አሌክዛንድሪያ ቨርጂኒያ ውስጥ 3ኛ ዓመታቸውን ያከበሩት ድንበር የለሽ የሐረር ልጆች በኢትዮጵያ ሐረር ውስጥ ለሚገኙ የአንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶች የሚሰጡትን ድጋፍ አጠናክረው መቀጠላቸውን ገልጸዋል። የአሜሪካ ድምጽ ያነጋገራቸው የማህበሩ ቦርድ አባላት የመጠጥ ውሃ ጉድጓዶችን እያስቆፈሩ ኮምፒውተርን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም አስረድተዋል። በዝግጅቱ የገቢ ማሰባሰቢያ ፕሮግራሞች የተካሄዱ ሲሆን ተጋባዥ ምሁራንም የማህበሩ አገልግሎት ስለሚጠናከርበት፣ ኢትዮጵያውያን ተማሪዎችና ትምህርት ቤቶች የበለጠ መርዳት ስለሚቻልበት ከያሉበት ሆነው ሙያዊ አስተያየቶቻቸውን ሰጥተዋል። ከተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የመጡ የሐረር ልጆችም የዝግጅቱ ታዳሚ ነበሩ። ደረጀ፣ እንግዲህ በስፍራው ተገኝተህ ያጠናከርከውን ዘገባ ሰምተን እንመለስ።
በልሽ የሐረር ልጆች ማህበር በሐረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት። በስድስት ትምህርት ቤቶች ጥልቅ የውሃ ጉድጓድ አስቆፍረዋል። ሐረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህጻናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም አግኝተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት። ጥልቅ የውሃ ጉድጓድ ቁፋሮ በስድስት ትምህርት ቤቶች እያካሄዱ ነው የሚገኙት። ሌላው በሐረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ
ባለፈው ዓመት ይህን ምስክርነት የነገሩን በሐረር ከተማ የሚገኙት የማህበሩ ተወካይ መምህር ፈቃዱ ተሰማ ነበሩ። ከነዚህ ፕሮጀክቶች በስተጀርባ ያሉት የድንበር የለሽ የሐረር ልጆች ማህበር አባላት ስራቸው በዚህ ያበቃ ሳይሆን ገና መጀመራቸው መሆኑን ይገልጻሉ። በዚያ መሰረት ባለፈው ቅዳሜ 3ኛውን ዓመታዊ ስብሰባቸውን እዚህ ዩናይትድ ስቴትስ ቨርጂኒያ ውስጥ አካሂደዋል። የማህበሩ ቦርድ አባል አቶ ዮሐንስ ደምሴ ስለ ዕለቱ ዝግጅት ዓላማ ይህን ነግረውናል።
እንደገና በአዲስ ያቋቋምነው የድንበር የለሽ የሐረር ልጆች ማህበር 3ኛው ዓመታዊ ስብስብ ነው እና ዓላማው አንደኛ ድሮ የተለያዩ የሐረር ልጆችን ለማገናኘት ሲሆን፣ ሁለተኛው ደግሞ ሐረር ውስጥ በትምህርት ቤት ደረጃ እና ውሃ ጉድጓድ በማስቆፈር እስከዛሬ የተሰራውን እና ወደፊት ደግሞ ልንሰራ ያሰብናቸውን ነገሮች የምንነጋገርበት ቀን ነው።
በሚኒሶታ ለዚሁ ዝግጅት ወደ ቨርጂኒያ የመጡት የማህበሩ ቦርድ አባል አቶ ሙሉጌታ አራያ የውሃ ጉድጓዶቹን በሚመለከት በፕሮጀክት መሪነት እንደሚሳተፉ ነግረውናል። ስለ ዝግጅቱ ዓላማ ተጨማሪ ማብራሪያም ሰጥተዋል።
የዛሬው ዝግጅት የሐረር ተወላጆችን ለማሰባሰብ እና የዚሁ የድርጅታችንን ዓላማ ተረድተው በምናደርገው ተሳትፎ ውስጥ እንዲሳተፉ ለማድረግ በይበልጥም ደግሞ የውሃው ፕሮጀክት ሰፋ ያለ ጥናት የሚጠይቅ እና ገንዘቦችም ስለሚጠይቅ እያንዳንዱ የሐረር ተወላጅ ሌላውም ኢትዮጵያዊ ይሆን በዚህ ሁኔታ ላይ ተሳትፎ እንዲያደርግ ለማበረታታትና ለመቀስቀስ የታለመ ዓላማ ነው።
እና ምንድነው ስካውን ያደረጋችሁት? ማህበሩ ከተጀመረ ጊዜ ጀምሮ ምንድነው የተደረገው?
ስካውን የተለያዩ ነገሮችን አድርገናል። በመጀመሪያ የውሃ ጉድጓድ ቁፋሮ ተለያዩ ትምህርት ቤቶች አድርገናል። ስካውን በ9 ትምህርት ቤቶች ውስጥ ቁፋሮ ተጀምረዋል። በመንፈሳዊ ትምህርት ቤት፣ በሎራስ መኮንን ትምህርት ቤት፣ በቀላዳምባ አቦከር ጀግኖች፣ እነዚህ ትምህርት ቤቶች ተጠናቀዋል። አንዳንዶቹ ደግሞ ስራው ተጠናቆ ፓምፕና ሌሎችን እቃዎችን የማስገባት ሁኔታ ብቻ የሚጠብቁ ናቸው ያሉት።
ምንድነው የውሃ ጉድጓድ ሲባል ምንድን ነው?
ሀረር የብዙ ጊዜ የውሃ ችግር ያለባት ከተማ ነች። እኔ ከልጅነት የጀመረ የማስታውሰው ሁኔታ ነው እና ይህ ሁኔታ ሊጀመር የቻለው በአንደኛው ትምህርት ቤት ወይዘሮ ሽመቤት ትምህርት ቤት ውስጥ የሲሎም ኢትዮጵያ የሚባል የበጎ አድራጎት ድርጅት የሆነ ነገር ለመስራት ሄደው አንድ ወጣት ልጅ ይወድቃል፣ አምሮ ስቶ ይወድቃል እና ፓስተሩና ባለቤቱ ያንን ልጅ ሆስፒታል ሲወስዱ በዲሃይድሬሽን ያ ሁኔታ እንደተፈጠረ ስለተገነዘቡ ወዲያው ኢሚዲየትሊ ያን ጉድጓድ ማስቆፈር አለን ብለው ያንን ጉድጓድ ለሽመቤት ትምህርት ቤት አስቆፈሩ። እኛም ይህንን ሁኔታ ሰምተን ከእነሱ ጋር ግንኙነት ፈጥረን በሌሎቹ ትምህርት ቤቶች ጉድጓድ እንዲቆፈር ለማድረግ ችለናል ማለት ነው። መነሻው ይሄ ነው።
አንድ ጉድጓድ ለመቆፈር ምን ያህል ያስፈልጋል?
እንግዲህ ባለፉት ጊዜያቶች ስናስቆፍር በአሜሪካን ዶላር ወደ 6000 ዶላር ድረስ ያወጣል። በአሁኑ ጊዜ እንግዲህ ከዛ ከፍ እንደሚል ነው የምንገምተው። 7000 እስከ 8000 ዶላር ድረስ አንድ ጉድጓድ ያስቆፍራል። ሌላው መጥቀስ የምፈልገው ነገር የሀር ጉድጓድ ብዙ ጊዜ ተፈጥሮው ድንጋያማ በመሆኑ ለመቆፈር በጣም ያስቸግራል እና በእጅ ነው የሚቆፈረው። በመኪና ወይም በማሽን ለመቆፈር አቅሙም የለንም። በእንደዚህ አይነት ሁኔታ ስለምንሰራ ትንሽ ጊዜ ይወስድብናል።
ወደ ሌሎች ውስጥ ከውሃ ጉድጓድ ቁፋራ ውጭ ሌላ ምንድን ነው የምታደርጉት?
ከውሃ ጉድጓድ ቁፋራው ሌላ በትምህርት ቤቶች አካባቢ ላፕታፕ የመሳሰሉትን ሌሎች የትምህርት ቁሳቁሶችን እንደ ግሎብ ማፕ የመሳሰሉትን እናቀርባለን። ከዚህ በፊትም የተለያዩ ኮምፒውተሮችን ለተለያዩ ትምህርት ቤቶች ሰጥተናል። ማፖችን፣ ግሎብስ ለትምህርት ቤቶች አበርክተናል።
እስካሁን የተደረገው ቢያስደስተኝም ገና ብዙ ብዙ የሚደረግ ነገር አለ ይላሉ ሌላዋ የማህበሩ ቦርድ አባል ወይዘሮ ንግስት አርአያ።
በጣም ያስደስተኝ አሁን አንድ አራት ትምህርት ቤት ኮምፕሊት ሆኗል የውሃው እና ልጆች በእውነት ንጹህ ውሃ እያገኙ ሲታጠቡ ሲሉ እያየናቸው ነው በቪዲዮ እና እሱ በጣም በጣም እጅግ በጣም ያስደስተኛል። ምክንያቱም ውሃ መቼም ያው ህይወት ነው እና በጣም አስፈላጊ ነገር ነው እና አንዳንድም ኮምፒውተር ምናምን የረዳናቸው በተለይ ለሀይ ስኩል ተማሪዎች በጣም ኢምፖርታንት የሆኑ ኮምፒውተር እና ፕሮጀክተርስ ምናምን የሰጣቸው በጣም ያስደስተኛል። እሱ ግን ገና ብዙ ብዙ ብሰራ ነገር አለ።
ማህበሩ ለሁሉም የሀረር ልጆች ክፍት ቢሆንም አብዛኞቹ የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች መሆናቸውን ተነግሮናል። በዕለቱ ታዳሚ ከነበሩ እንግዶች መካከል ወደ አሜሪካ ከመጡ ከ50 ዓመታት በላይ የሆናቸውን አቶ አባተን፣ ብዙዎቹን ጋሽ አባተ የሚሏቸውን እንግዳ አገኘናቸው። የሀረር መድኃኔዓለም ትምህርት ቤት ሲቆረቆር ነበሩ። እድሜያቸው 80ዎች ውስጥ።
አሁን እዚህ ካገኟቸው እዚህ ከተሰበሰቡት ውስጥ እርስዎ የሚያውቋቸው አሉ? ከበርሶ ተማሪ በነበሩ ጊዜ የነበሩ አሉ?
ማንም የለም።
ሀረር ሄደው ያውቃሉ?
በቀር እንኳን ሀረር ኢትዮጵያን በአጠቃላይ ብትለኝ መጨረሻ ያየሁት ኢትዮጵያን ከ44 ዓመት በፊት ነው። The last time I was in Ethiopia was in 1977.
አቶ አባተ በማህበሩ አባላት ስራ ግን መደሰታቸውን ይናገራሉ።
ማህበሩ ስራ በጣም አደንቃለሁ። በተለይ በየትምህርት ቤቱ የውሃ ጉድጓድ እንዲማስና ሰው ንጹህ ውሃ እንዲያገኝ ማድረጋቸው በጣም የሚያኮራል። እንደውም ራስቦን ትምህርት ቤት አሁን በቅርቡ ጉድጓዱ ተሰርቶ ያለቀው ነው ሲሉ የሰማሁት። ራስቦን ትምህርት ቤት ደግሞ አስተማሪ ነበርኩኝ፣ ሶስት ዓመት አስተምር ነበር። እኔም ራሴ ከዛ ነው ግራጁዌት አድርጌ አረምዳለን የገባሁት እና በጣም በየቦታው ይሄንን የሚሰሩት እና ትልቁም ነገር ነው። እኔ ይሄ ሶሻል አክቲቪስት ሆነው እንደዚህ ሲሰሩ አደንቃለሁ። አሁን ፖለቲካው ሰላም ኢትዮጵያ በሌለበት ጊዜ ይህንን ማድረግ መቻላቸው የሀገር ልጆች በጣም አደንቃቸዋለሁ። ደስ ብሎኛል።
ተወልደው ያደጉት ሐረር ውስጥ ሸንኮር እየተባለ በሚጠራው አካባቢ መሆኑን የሚገልጹት የማህበሩ ምክትል ፕሬዚደንት ማአሾ አብርሃ ደግሞ ከአትላንታ ነው የመጡት። ከተማሪ ቤት ጓደኞችና አብሮ አደጎች ጋር ለመሰባሰብ ከሚሰጣቸው ደስታም ሌላ ያደጉበትን ማህበረሰብ ወደ ኋላ ተመልክቶ የመርዳትን አስፈላጊነት ነግረውናል። ስለ ማህበሩ እንቅስቃሴም ይህን ብለዋል።
አይነን ዝግጅት እንግዲህ የዛሬ አመትም ኦሃዮ ላይ ዘገንተን ነበርና አመት ሙሉ ፕላን አድርገን እንግዲህ አሁን ከያገሩ ከያቅጣጫው ከብዙ ቦታ የሚቀሩ ልጆች አሉ። እኔም ከነሱ ጋር ወሬ እዚህ ፕሮግራም ላይ ተመሳተፍ ነው የመጣሁት እና እዚህ መገኘቴ በጣም ደስ ብሎኛል። ብዙ አብሮኝ የተማሩ ያደጉ የሀረር ልጆችን አግኝቻለሁ እና ወደፊትም እንግዲህ ለአላማችን እንድሳካም የሚያገለግሉን ብዙ ፕሮግራሞችን፣ ሀሳቦችን እና የማቴሪያልም ሰፖርት እናገኛለን የሚል ተስፋ አለኝ እና እዚህ በመገኘቴ በጣም ደስ ብሎኛል።
ማህበራችሁ ምን አድርጓል እስካሁን?
ማህበራችን እንግዲህ እስካሁን እንትን ያተኮረው የውሃ ጉድጓድ ለመቆፈር ነው። ሀረር ለሚገኙ ተማሪዎች በሀረር ውስጥ ከፍተኛ የውሃ እጥረት አለ እና ለስፔሻሊ ደግሞ ትምህርት ቤቶች የውሃ እጥረት አለባቸው እና ለሀረር ከተማ ለሚገኙ 6 የሚሆኑ ትምህርት ቤቶች የውሃ ጉድጓድ ያስቆፍረናል። አሁንም ስራቸው የተጀመሩ ቁፋሮች አሉ፣ በመጠናቀቅ ላይ አሉ እና ሌሎችም ቀሪዎች ትምህርት ቤቶች ጉድጓድ ውሃ ያስፈልጋቸዋሉ። ለእነሱ ደግሞ ውሃ ለማቅረብ ነው አላማችን ቁፋሮን። ከዛ በተጨማሪ ደግሞ ሌሎችም የትምህርት ቁሳቁሶችን ለትምህርት ቤት ለምሳሌ የትምህርት ቤት እንትን ዋይት ቦርድ፣ ግሎብ፣ ማስመሪያ የመሳሰሉትን ለተማሪዎች ገዝተን ኮምፒውተር አበርክተናል። እንደዚሁም ደግሞ ለክሊኒኮች ሀረር ላሉ ክሊኒኮች የሕክምና መሳሪያዎች፣ የዲያቤቲክ መድኃኒቶች፣ መርፌ የመሳሰሉትንም እዚህ አካባቢ ካሉ እንትኖች ሰብስበን ደጓሚዎች ሰብስበን ልከናል እና በእንደዚህ አይነት መልኩ ነው እንግዲህ ለማህበረሰቡ እየረዳን ያለ ነው እና አላማችንም በትምህርት ቤት እና አካባቢ በዛ ዙሪያ ነው ማለት ነው።
በእለቱ በተካሄደው ዝግጅት ከነበረው ሁኔታ ጥቂቱን አቶ ዮሐንስ እንደሚከተለው ይገልጹታል።
እንግዲህ የዛሬው ዝግጅት ያው ከመገናኘት ያልተያየ ሰው ከመተያየት በላይ ሪፖርት አቀረበ እስከዛሬ የተሰራው ወደፊት ደግሞ ምን እንዳሰብን ሪፖርት አቀረብን። ሌላ ደግሞ የገንዘብ ማሰባሰቢያ ያደረግን አሁንም እንደውም ኦክሽን እየተካሄደ ነው ያለው እና አንድ ቤተሰብ እንደውም አንድ ጉድጓድ ሙሉ ወንድማማቾችና እህትማማቾች ናቸው እናስቆፍራለን ብሎ ፕሌጅ አደረጉ ማለት ነው።
የማህበሩ ተጋባዥ እንግዳ በመሆን ፕሮፌሰር ኃይሉ ክንዴ፣ ፕሮፌሰር ታደሰ ወልደ ጊዮርጊስ እንዲሁም ዶክተር አብደላ ኦስማን ከያሉበት ሆነው የማህበሩን አገልግሎት ማስፋት ስለሚቻልበት ሙያዊና ጥናታዊ ንግግሮችን አሰምተዋል። በዝግጅቱ ወቅት የገቢ ማሰባሰቢያ የተካሄደ ሲሆን በጨረታ የቀረቡ ስዕሎችም ተሸጠዋል። በዚህ ዝግጅት የተጠናቀረውን ሙሉ ዘገባ በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የአዲስ ዓመት ልዩ ቅንብር በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። በድጋሚ አዲሱ ዓመት የሰላም የጤና የደስታ እንዲሆንላችሁ እየተመኘን በቀጣዩ የአስፋው ጽጌ የሰላም ይሁንልን ዜማ እንሰነባበታለን። ሰላም፣ ደህና ደሩ።